ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 7 2012 ዓመተ ምህረት ዝግጅታችን ጀመረ።
ቫይረሱ አደጋ እንዳያስከትል ከቫይረሱ ፍራቻና ሽሽት ሌላ አደጋም እንዳያጋጥም ጥንቃቄ የተሞላበትና በእውቀት ላይ የተመሰረተ ውሳኔዎች መወሰን አስፈላጊ መሆኑን በነበረን ውይይት ልንግባባ ችለናል።
ለመጪዎቹ 2 ሳምንታት ወይም እስከ ሌላ ማስታወሻ ትምህርት ቤቶች፣ ግዙፍ ስብሰባዎች፣ የስፖርትና የመዝናኛ ስፍራዎች፣ ግጥሚያዎች ሁሉ በመላ ኢትዮጵያ ዝግ ናቸው። ጠቅላይ ሚኒስትር አብይ አህመድ ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ የኮሮና ቫይረስ ስርጭትን ለመግታት እየወሰደች ያለችው እርምጃ አንዱ ዜናችን ይሆናል። በአፋር ክልል የተጠናከረ ቅድመ መከላከል ስራ እየተሰራ መሆኑን የሚያመለክት ዘገባም አለን። በክልሉ አንዳንድ ስፍራዎች አሁንም የጸጥታ ችግር ቢኖርም በአብዛኞቹ ዞኖች ሰላም እየተፈጠረ ነው ሲል የደቡብ ክልል የመንግስት ኮሚኒኬሽንስ ቢሮ ዛሬ አስታውቋል። በኮሮና ቫይረስ ዜና ሶማሊያ አንድ የመጀመሪያውን የቫይረሱን ተያዥ ሰው ማግኘቱን አስታውቃለች የሚሉና ሌሎችም አሉ።
አመሰግናለሁ ቆንጂት። ክቡራትና ክቡራን አድማጮች ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ፒት ሃድሌ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና።
ኢትዮጵያ የኮሮና ቫይረስ ስርጭትን ለመግታት ትምህርት ቤቶችን ዘግታለች። የስፖርት ውድድሮችን፣ ጨዋታዎችንና ግጥሚያዎችን ጨምሮ ብዙ ሕዝብ የሚሳተፍባቸውና የሚገኝባቸውን ክንዋኔዎችም አግዳለች። ጠቅላይ ሚኒስትር አብይ አህመድ ይህንን እርምጃ ይፋ ያደረጉት በሀገሪቱ ለኮሮና ቫይረስ መጋለጣቸው የተረጋገጠው ሰዎች ቁጥር 5 መድረሱን በመግለጽም ጭምር ነው። የቫይረሱን መዛመት ለመከላከል ጥንቃቄ የተሞላበትና በእውቀት ላይ የተመሰረተ መንገድ መከተል እንደሚያስፈልግ ጠቅላይ ሚኒስትሩ አሳስበዋል። ከዜና በኋላ በአብይ ርዕስ ዝርዝሩን የያዘ ዘገባ ይኖረናል። በአፋር ክልል የተጠናከረ የኮሮና ቫይረስ ቅድመ መከላከል ስራ እየተሰራ መሆኑን የክልሉ ማህበረሰብ ጤና ኢንስቲትዩት አስታውቋል። መስፍን አራጌ ዝርዝር አለው።
በኢንስቲትዩቱ የበሽታዎች የቅድመ ዳሰሳና ማስጠንቀቂያ ባለሙያ አብርሃም ሞታ ለአሜሪካ ድምጽ ሬዲዮ እንዳስረዱት ቫይረሱ በዓለም ዙሪያ መከሰቱን ተከትሎ ወደ አገር ቤት ሊገባ ይችላል የሚል ሙያዊ ግምት ስለነበር በክልሉ ርዕሰ መስተዳድር የሚመራና የተለያዩ ተቋማት አባል የሆኑበት ኮሚቴ ተቋቁሟል። ግብረ ኃይልም ተደራጅቷል።
አሁን እኛ በዚህ ሰዓት በተለያዩ ቦታዎች ከጋላፊ ከጅቡቲ በኩል ኢንትሪ ፖይንቶች አሉ። ጋላፊ 95% የኢትዮጵያ ገቢና ወጪ የሚዋሰንበት ቦታ ነው ያለው እና ከዚህ ጋር ተያይዞ የካቲት 16 ጀምሮ የስክሪኒንግ ስራ በተጠናክሮ ነው። 6 ባለሙያ ተመድቦ 24 ሰዓት ከዛ ከውጭ ሰዎች በሚገቡበት ጊዜ ስክሪኒንግ ተደርጎ ነው የሚገቡት።
በተለይ አካባቢው ከፍተኛ የውጭ ንግድ ዝውውር የሚደረግበትና ለውጭ ሀገራት አጎራባች በመሆኑ በተለያዩ ኬላዎች ክትትል እየተደረገ ነው። የሰውነት ሙቀታቸው ከተለካው ከ43,000 ሰዎች ውስጥ 7 የሚሆኑት የሙቀታቸው መጠን ከፍ ያለ ስለነበር በተለየ ቦታ ክትትል እንደተደረገላቸውም አያይዘው ገልጸዋል። አብዛኞቹ የከባድ መኪና አሽከርካሪዎች ሲሆኑ ከኢትዮጵያውያን በተጨማሪ የጅቡቲ፣ የጀርመን፣ የቻይና እና የስዊድን ዜጎች ይገኙበታል። እስካሁን ቫይረሱ ያለበት ሰው እንዳልተገኘ የሚናገሩት አቶ አብርሃም በሽታው ቢከሰት ግን አስፈላጊው ቅድመ ዝግጅት መደረጉን ጠቁመዋል።
ከዚህ በፊት ጤና ኬላ የነበረውና አሁን ደግሞ ወደ ጤና ጣቢያ እንዲያድግ ተብሎ የተገነባ ህንፃ ነበረ። 3 ብሎኮች የተገነባ አለ። ለዚህ አገልግሎት ሁሉ ባለሙያም ተመድቦ እዛ ጋር ሰፖርት ማቴሪያልም ሁሉ ተሟልቶ ሰፖርት የሚያደርጉ ባለሙያዎችን ተመድቦ ሰርቪስ ክፍት ሆኖ ነው ያለው። ከዚህ ጋር ተያይዞ ሙሉ ሕክምና ለመስጠት የሚያስችል ተቋም እዛ ስለሌለ ጊዜያዊ ካረፉ በኋላ በሽታ መኖራቸውን ሊረጋገጥ ወደ ተቋማት ይዞ የሚመጣ አምቡላንስ አለ። በክልል ደረጃ ዱፍቲ ሪፌራል ሆስፒታል ነው እንግዲህ ለዚህ ሕክምና ሰርቪስ ይሰጣል ተብሎ ተዘጋጅቶ አሁን በክልል ደረጃ ያለው እና እዛ 24 ሰዓት ሬዲ ሆኖ የሚጠብቅ አምቡላንስ አለ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በዚሁ በኮሮና ቫይረስ ዜና ከደቡብ ክልል ዘጋቢያችን ከሐዋሳው ዘጋቢያችን ማለቴ ነው ዮናታን ዘብዲዮስ እየተደረገ ያለውን ጥረት የተመለከተ አጭር ዘገባ ይኖረናል።
የደቡብ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን እንዳሉት ኮቪድ-19 ወይም ኮሮና ቫይረስ ለመከላከል በክልሉ ምክትል ርዕሰ መስተዳድር በአቶ ርስቱ ይርዳው የሚመራ ግብረ ኃይል ተቋቁሟል።
የኮሮና ቫይረስ ስርጭትን አስመልክቶ ክልላችን ደረጃ ለመከላከል ለህብረተሰቡ ግንዛቤ ለመፍጠር አስፈላጊውን ቁጥጥር ለማድረግ በምክትል ርዕሰ መስተዳድሩ የሚመራ ኮሚቴ ተቋቁሟል ነው። በዚህ ኮሚቴ ውስጥ አንዱ የኛ ተቋም ነው አባል ሆኖ የሚንቀሳቀሰው። መረጃዎችን በጊዜ ለህብረተሰቡ ሰቡን ዲደርስ ከጤና ቢሮ ጋር በጋራ ሆኖ የሚሰራበት አግባብ ነው ያለውና ከዚህ ጋር ተያይዞ በሐዋሳ የማቆያ ማዕከል የተዘጋጀበት ሁኔታ ነው ያለው። ይሄንን ይዘን መረጃ በየጊዜው ለማህበረሰቡ እያቀረብን በየዞኑና ሌሎች አካባቢዎች ላይም እንዲቋቋም የማድረግ ስራ እየተከናወነ መሆኑን ለመግለጽ ያክል ነው።
ከክልሉ ማዕከል አንስቶም እስከ ታችኛው አደረጃጀት ተመሳሳይ ተግባር እንደሚፈጸም ተናግሯል። የኢትዮጵያ አየር መንገድ መዳረሻ የሆኑ የሐዋሳ ከተማ፣ የአርባ ምንጭና ጂንካ ከተሞችን እንዲሁም ክልሉ በየብስ ከጎረቤት ሀገራት ጋር የሚዋሰንባቸውን መግቢያና መውጫ በሮችም የስጋት ቀጠናዎች በመሆናቸው ተመሳሳይ ጥንቃቄ እየተደረገባቸው እንደሆነም ተገልጧል። በክልሉ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዲሬክተር አቶ ማሙሽ ሁሴን ለይቶ ማከሚያ ማዕከል ማደራጀትና ቫይረሱን ለመከላከል የሚያስችል ዝግጅት መጠናከሩን ተናግሯል። የክልሉ ህዝብ ስለ ቫይረሱ አሳሳቢነት፣ የመከላከያ ዘዴዎችና ማድረግ ስለሚገባቸው ጥንቃቄዎች በቂ ግንዛቤ እንዲኖራቸው የማስተማር ስራ የተሰራ መሆኑን ተናግሯል። ትክክለኛ ያልሆነና አሳሳች መረጃ የተሰራጨ መሆኑን ጠቅሰው ህዝቡ ተአማኒ መረጃ ከሚመለከታቸው የመንግስት አካላት እንዲከታተል የክልሉ ጤና ቢሮ የህዝብ ግንኙነት ኃላፊ አቶ ቀድራለ አህመድ ማሳሰባቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። በአማራና በትግራይ ክልሎች እየተከናወኑ ያሉትን ጸረ ኮሮና ቫይረስ ጥረቶች የተመለከቱ ዘገባዎች በመጽሔት ክፍለ ጊዜ እናቀርባለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የመጀመሪያውን የኮሮና ቫይረስ ተጠቂ ማግኘቱን የሶማሊያ መንግስት ዛሬ አስታውቋል። የጤና ሚኒስትሯ ፎዚያ አቢካር ሞቃዲሾ ውስጥ ባደረጉት ጋዜጣዊ ጉባኤ ወረርሽኙ ካሉባቸው ሀገሮች መካከል ከአንዱ የተመለሰ ሶማሊያዊ በቫይረሱ እንደተጠቃ በምርመራ ተረጋግጧል ብለዋል። ኮሮና ቫይረስ በብዛት ከተዛመተባቸው ሀገሮች የተመለሱ ዜጎቻችን ለጥንቃቄ አውሮፕላን ማረፊያው ውስጥ እንዲቆዩ አድርገን ነበር። እናም ናሙና ለምርመራ ተወስዶ ዛሬ ጠዋት ባገኘነው ውጤት መሰረት አንድ ሰው ለቫይረሱ የተጋለጠ ሆኖ ተገኝቷል ነው ያሉት። የሶማሊያ መንግስት የግለሰቡን ማንነት አይግለጽ እንጂ ባለፈው ሳምንት የጤና ጥበቃ ሚኒስቴሩ ባወጣው መግለጫ ከቻይና የመጡ ሶማሊያውያን ለይቶ ማቆያ ውስጥ እንዲቀመጡ አድርገናል ሲል አስታውቆ ነበረ። ሶማሊያ ለበርካታ ዓመታት በሁከትና በሕግ አልባነት የታመሰች ሀገር እንደመሆኗ ይህ ነው የሚባል የጤና ጥበቃ ስርዓት የላትም። ስለሆነም የኮሮና ቫይረስ ወረርሽኝ ከተከሰተባት ከባድ መቅሰፍት ሊፈጥር ይችላል የሚል ስጋት አለ። ቫይረሱ እንዳይዛመት የሶማሊያ መንግስት ለሁለት ሳምንታት ዓለም አቀፍ በረራዎችን ከሀገሯ እንዳይወጡም እንዳይገቡም አግዷል። ከነገ ወዲያ ረቡዕ የሚጀምረው የበረራ እገዳው የኢትዮጵያ አየር መንገድ፣ የኬንያ፣ የዩጋንዳ፣ የቱርክና የካታር አየር መንገዶችን ጨምሮ ከእና ወደ ሶማሊያ የሚበሩ ዓለም አቀፍ አየር መንገዶችን የሚመለከት ነው። በየቀኑ ወደዛች ሀገር ጫት ጭነው የሚጓዙ በርካታ የኬንያ አውሮፕላኖችም እንዳይገቡ ተከልክሏል። ለሰብአዊ ረድኤት በረራዎች የተለየ ፈቃድ እንሰጣለን ብሏል የሀገሪቱ መንግስት። ከዚሁ ከኮሮና ቫይረስ ዜና ሳንወጣ የአክሲዮን ገበያውን ኮሮና ቫይረስ ፍርሃት የተዛመተበት ይመስላል። በርካታ ክፍለ ግዛቶች የንግድ ድርጅቶችን በትዕዛዝ መዝጋት በጀመሩባት በዩናይትድ ስቴትስ ወትሯዊ የኑሮ እንቅስቃሴዎች ቀጥ ሲሉ ጊዜ አልፈጀም። የዎል ስትሪት የኒውዮርክ የአክሲዮን ገበያም ዛሬ ጠዋት አሽቆልቁሎ አርፍዷል። የሀገሪቱ የማዕከላዊ ባንክ ፌዴራል ሪዘርቭ በአንድ ቀን ቀደም ብሎ ከወትሮው ለየት ያለ እርምጃ ቢወስድም የ500 ትላልቅ ኩባንያዎችን የአክሲዮን ክንዋኔ የሚከታተለው ኤስኤንፒ 500 የተባለው አካል ገበያው በተከፈተ በሰኮንዶች ውስጥ የስምንት ከመቶ የዋጋ ውድቀት አሳይቷል። የንግድ እንቅስቃሴው ወዲያውኑ ይህንኑ ተከትሎ ለ15 ደቂቃ ተቋርጦ ነበር። ገበያው እንደገና ሲቀጥል ሌላ የዋጋ ውድቀት ነው የተከሰተው። ይህ በዚህ እንዳለ ዓለም አቀፉ የኮሮና ቫይረስ ወረርሽኝ በዓለም ዙሪያ የኩባንያዎችን ገቢ ይመታል የሚለው ስጋት በገነነበት በዚህ ወቅት ፌዴራል ሪዘርቭ ማለትም የአሜሪካ ማዕከላዊ ባንክ ትናንት አጣዳፊ እርምጃ ወስዶ የወለድ መጠንን ወደ ዜሮ ገደማ ዝቅ አድርጓል። ያም ሆኖ ግን የእስያ ገበያዎች ዛሬ በከፍተኛ መጠን የዋጋ ማሽቆልቆል ማሳየታቸውና ከጥቂት ሰዓታት በኋላ በኒውዮርክ ዎል ስትሪት የተፈጠረውን አመላካች እርምጃ እንደሆነ ታውቋል። ትናንት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከጂ7 አባል ሀገራቶችን ለማስተባበር ስለሚቻልበት መንገድ በቪዲዮ አማካይነት በተካሄደ ውይይት ተሳትፈዋል። ከዚያም አስከትለው 50ዎቹም የዩናይትድ ስቴትስ ክፍለ ግዛቶች አገረ ገዢዎች ጋር በዚሁ ጉዳይ በቪዲዮ ስብሰባ አድርገዋል። ዛሬ ዋይት ሀውስ በጠዋት የጸረ ኮሮና ቫይረስ ግብረ ኃይሉ ገለጻ ያደርጋል ብሎ የነበረ ሲሆን በኋላ ግን ወደ ከሰዓት በኋላ አዛውሮታል። ፕሬዚደንቱና የአስተዳደራቸው አባላት በሕዝቡ ዘንድ ያለውን ፍራቻ ለማብረድ እየሞከሩ ናቸው። ሰው በፍርሃት ምግብና ሌላም ቁሳቁስ አስቤዛ በብዛት እየገዛ እያጠራቀመ በመሆኑ መደብሮች ባዷቸውን የቀሩበት ሁኔታ ተፈጥሯል። ትምህርት ቤቶችም ከዛሬ ጀምረው በርካታ ትምህርት ቤቶች እየተዘጉ ሲሆን በህዝብ ብዛት ሁለቱ ትላልቆቹ ከተሞች ሎስ አንጀለስ እና ኒውዮርክ እንደ ሲኒማ ቤቶች የመሳሰሉ ስፍራዎችን እንደሚዘጉ፣ የምግብ ቤቶችም ቢሆኑ አዞ ብድግ አድርጎ ለሚሄድ ወይም ቤቱ ድረስ ለሚወሰድለት ደንበኛ ካልሆነ ተቀምጦ የሚመገብ አይቀበሉም። ሌሎችም ሀገሮች ህዝባዊ ስብሰባዎችን አግደዋል። ማህበራዊ ስፍራዎችም እንዲዘጉ ያዘዟሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 7 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭቶቻችንን በቀጥታ ማዳመጥ ይቻላል። ክቡራትና ክቡራን አድማጮች፣ ሌሎችን ራስዎንም ከኮሮና ቫይረስ ስርጭት ጠብቁ። ምናልባት ለኮሮና ቫይረስ ተጋልጠዋል የሚል መረጃ ቢደርሶት አይደናገጡ። ተረጋግተው የባለሙያዎችን ምክር ያዳምጡ። መረጃዎችን ከታመኑ ምንጮች ብቻ ያዳምጡ፣ ወይም ከባለሥልጣናት እና ከባለሙያዎቹ ብቻ የሚባለውን ይከታተሉ። አሁን ወደ ዕለቱ የኢትዮጵያና ዓለም አቀፍ ዜናዎች እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። ለኢትዮጵያ የኮሮና ቫይረስን ስርጭት ይቅርታ በኢትዮጵያ የኮሮና ቫይረስን ስርጭት ለመግታት ትምህርት ቤቶችን ተዘግተዋል። የስፖርት ውድድሮችን፣ ጨዋታዎችና ግጥሚያዎችን ጨምሮ ብዙ ሕዝብ የሚሳተፍባቸውና የሚገኝባቸውን ክንዋኔዎች ቢያንስ ለመጪዎቹ 2 ሳምንታት እንዲዘጉ ማዘዛቸውን ጠቅላይ ሚኒስትር አብይ አህመድ ዛሬ አስታውቀዋል። ጠቅላይ ሚኒስትሩ አክለው ኢትዮጵያ ውስጥ በኮሮና ቫይረስ መጋለጣቸው የተረጋገጠው ሰው ቁጥር 5 መድረሱን ገልጸዋል። የቫይረሱን መዛመት ለመከላከል ጥንቃቄ የተሞላበትና በእውቀት ላይ የተመሰረተ መንገድ መከተል እንደሚያስፈልግ ጠቅላይ ሚኒስትሩ አሳስበዋል። እስክንድር ፍሬው ተጨማሪ ይዟል።
ኢትዮጵያ የኮሮና ቫይረስ ያለበት የመጀመሪያ ሰው በግዛቷ መገኘቱን ይፋ ያደረገችው ባለፈው አርብ ነው። ከዚሁ የ48 ዓመት ጃፓናዊ ጋር ንክኪ የነበራቸውን ሰዎች ለይቶ በማስቀመጥም ስትከታተል ቆይታለች። ከመካከላቸው 3ቱ ማለትም 2 ጃፓናውያንና 1 ኢትዮጵያዊ ቫይረሱ እንዳለባቸው መረጋገጡን ደግሞ በትናንትናው ዕለት ነው ይፋ ያደረገችው። ጠቅላይ ሚኒስትር አብይ አህመድ በዛሬው ንግግራቸው እንደጠቆሙት ደግሞ በኢትዮጵያ ቫይረሱ ያለባቸው ሰዎች ቁጥር ዛሬም ጨምሯል። እናም ኮሮና ዓለም አቀፍ ወረርሽኝ ሆኖ በታወጀ በቀናት ውስጥ ኢትዮጵያም ስርጭቱን ለመክታት እርምጃዎችን ማፋጠን ጀምራለች። ቫይረሱ ከገባባቸው 28 የአፍሪካ ሀገራት አንዷ የሆነችው ሀገር ዛሬ ደግሞ እንቅስቃሴዎችን የገደቡትን ትምህርት ቤቶችን የዘጉትን ተቀላቅላለች። ዛሬ በብሔራዊ ቴሌቪዥን ብቅ ያሉት ጠቅላይ ሚኒስትር አብይ አህመድ ይህንኑ ነው ይፋ ያደረጉት።
ዩኒቨርሲቲዎች በእያሉበት ካምፓስ እንዲቆዩ፣ በእያሉበት ካምፓስ አስፈላጊው የጤና የንጽህና እና ክትትል ስራዎች እንደሚሰራ፣ የትምህርት ስርዓቱን በሚመለከት በተለያየ መንገድ የትምህርት ሚኒስቴር በሚያወጣው መመሪያ መሰረት በሩማቸው ሆኖ መማር የሚችሉባቸውን መንገዶች ለማመቻቸት የከፍተኛ ትምህርት ሚኒስቴር የሚያወጣቸውን መመሪያዎችና አሰራሮች እንዲከታተሉ፣ እነሱን ካሉበት መበተኑ ግን ተጨማሪ አደጋ ሊያስከትል ስለሚችል እዛው ጤናቸውን መጠበቅ ይበልጥ የተሻለ መሆኑን የተግባባንበት ሲሆን፣ የሃይማኖት ተቋማት የሚያደርጓቸውን ሰብሰብ ያለ የአምልኮ ስርዓት ለሚቀጥሉት 2 ሳምንታት ከግምት ውስጥ አስገብተው ቢቀንሱ ወይም ሌላ መንገድ ቢከተሉ የሚሻል መሆኑን፣ በሃይማኖት ተቋማት፣ በስፖርት፣ በትምህርት ቦታ ሰዎች ሰብሰብ ብለው ጥንቃቄ በጎደለው መንገድ በሽታው እንዳይዛመትና የሞት አደጋው ውስን እንኳ ቢሆን በሰዎቻችን ላይ ፍርሃትና ጥርጣሬ ስለሚያነግስ በሽታውን ለመከላከል እንድንችል እንደዚህ አይነት መድረኮች መቀነስ አስፈላጊ እንደሆነ ታምኖበታል።
በኢትዮጵያ የኮሮና ቫይረስ ያለባቸው ሰዎች ቁጥር እስከ ትናንት ከነበረው በአንድ ከፍ ማለቱንም የኢትዮጵያው ጠቅላይ ሚኒስትር አብራርተዋል።
እስካሁን 5 ሰዎች በቫይረሱ መጠቃታቸውን ያረጋገጠን ሲሆን ከነዚህ ውስጥ 3ቱ የውጭ ዜጋ ናቸው። አንደኛው እነዚህን በትራንስፖርት ሲረዳ የነበረ ኢትዮጵያዊ ነው። ሌላው በዱባይ ነዋሪ የሆነና ከዱባይ የመጣ ኢትዮጵያዊ ነው። እነዚህ 5 ሰዎች በሚያሰጋ ሁኔታ ላይ የሌሉ ምልክቱ ብቻ የታየባቸው፣ በተለይ ደግሞ ኢትዮጵያውያኑ ፖዚቲቭ ከመሆናቸው በላይ ተጋኖ የሚታይ እና ለሕይወታቸው አደጋ የሚያስከትል ነገር እስካሁን እንዳልታየ ለመገንዘብ ተችሏል። ከዚህ አንጻር መላው የኢትዮጵያ ሕዝብ እንዲገነዘብ የሚያስፈልገው የእኛ የአኗኗር ሁኔታ ጉንፋን ለመከላከል እና አብሮ ለመኖር እስካሁን የነበረን ልምምድ ይህንን ቫይረስ ለመከላከል የሚሰጠን ተጨማሪ አድቫንቴጅ እንዳለ ሆኖ የመጣው በሽታ እንዳይገለን ካለን ፍራቻ የተነሳ ሙሉ እንቅስቃሴያችን ገድበን የሀገር ኢኮኖሚ፣ የሀገር ህልውና እና ብዙ ሰዎች በሌላ መንገድ የሚሞቱበትን ክፍተት እንዳንፈጥር ጥንቃቄ የተሞላበት ቫይረሱም አደጋ እንዳያስከትል ከቫይረሱ ፍራቻና ሽሽት ሌላ አደጋም እንዳያጋጥም ጥንቃቄ የተሞላበትና በእውቀት ላይ የተመሰረተ ውሳኔዎች መወሰን አስፈላጊ መሆኑን በነበረን ውይይት ልንግባባ ችለናል።
በማጓጓዣ አገልግሎቶች ላይ ያለውን መጨናነቅ ለመቀነስ የመንግስት አውቶቡሶች ለህዝቡ በነጻ አገልግሎት እንዲሰጡ መወሰኑንም ጠቅላይ ሚኒስትሩ አስታውቀዋል። መንግስት ትናንት የብልጽግና ፓርቲ የለገሰውን 100 ሚሊዮን ብር ጨምሮ ከገንዘብ ሚኒስቴር ተጨማሪ በጀት በመመደብ ሳሙና፣ አልኮልና የአፍና የአፍንጫ መሸፈኛዎችን በስፋት እንደሚያሰራጭም ገልጸዋል። ጠቅላይ ሚኒስትሩ የመንግስታቸውን ውሳኔ ይፋ ያደረጉት የኮሮና ወረርሽኝን ለመከላከል ከተቋቋመው ከሚኒስትሮች የተውጣጣ ግብረ ኃይል ጋር ውይይት ካደረጉ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የመንግስትም የግልም ተቋማት ግዙፍ ስብሰባዎችን ለሁለት ሳምንታት ወይም ሌላ ትዕዛዝ ወይም ማስታወሻ እስኪወጣ እንዲሰርዙ መወሰኑ ነው ጠቅላይ ሚኒስትሩ የተናገሩት። በርከት ያሉ ተሳታፊዎች ያሏቸው መድረኮች እንዲሰረዙ ቢወሰንም የተሳታፊዎቻቸው ቁጥር አነስ ያለ፣ ለንጽህናና ለጽዳት ቁጥጥር እንዲሁም ለጤና ክትትል የሚመቹ ስብሰባዎች ካሉ በጤና ጥበቃ ዕውቅናና ክትትል እንደሚደረጉም አመልክተዋል ጠቅላይ ሚኒስትሩ። ጉባኤዎች፣ እንደዚሁም ግዙፍ የስፖርት ተቋማት ፕሪሚየር ሊጉን ጨምሮ እንቅስቃሴዎችና የስፖርት ውድድሮች እንዲሰረዙ ለጊዜው ወይም እንዲቆሙ ወይም እንዲተላለፉ መወሰኑን ነው ጠቅላይ ሚኒስትሩ የተናገሩት። ህፃናት ታዳጊዎች ምንም እንኳን በቀጥታ በቫይረሱ የመጠቃት ዕድላቸው አነስተኛ ነው ቢባልም በኢትዮጵያ ውስጥ ባለው የአኗኗር ዘይቤ ምክንያት ወደ ወላጆቻቸው ሲመለሱ ለቤተሰቦቻቸውን ለችግር እንዳያጋልጡ በሚል ትምህርት ቤቶች በመላ ሀገሪቱ እንዲዘጉ መወሰኑንም ነው የተናገሩት ጠቅላይ ሚኒስትሩ። ወደ ተከታዩ ዘገባ እናልፋለን። ይህ በእንዲህ እንዳለ የኮሮና ቫይረስ ምልክት ታይቶበታል በሚል ለይቶ ወደ ማቆያ ስፍራ እየተወሰደ ሳለ አምልጦ ወደ ደቡብ ወሎ ለጋምቦ በሚጓዝ አውቶቡስ ውስጥ ገብቶ የነበረው ግለሰብ በተደረገለት ምርመራ ከቫይረሱ ነፃ መሆኑ ተረጋግጧል። መስፍን አራጌ ተጨማሪ አለው።
አውቶቡስ ውስጥ የነበሩ ወደ 70 የሚጠጉ ተሳፋሪዎች ቦሩ ሜዳ መጀመሪያ ሆስፒታል ወደሚገኘው ለይቶ ማቆያ ቦታ ይወሰዳሉ ቢባልም የተባለው አካባቢ ሳይደርሱ በደሴ 20 ኪሎ ሜትር ርቀት ላይ ለመቀመጥ መገደዳቸውን ለአሜሪካ ድምጽ ሬዲዮ ተናግረዋል።
አባሲት አካባቢ ነው፣ ግራኝ ሜዳ ይባላል። እዛ አካባቢ እዛው አደርን፣ እዛው ቁጭ ብለናል። አሁን ምንም መፍትሄ የለም፣ ምንም ነገር የለም። ትናንትና በቃ በራሳችን ፈቃደኛ ወደ ቤተሰብ ማንቀላቀልም፣ ወደ የትም ማንሄድም። ማቆያ ሁነን መከታተል አለብን። ልጅ ተመርምሮ እስከሚመጣ ድረስ መሄድ የለብንም። ህብረተሰብ ሁሉንም አገሩን መበከል የለብህም። ምናልባት እኛ ጋር ካለ ብለን ራሳችን ፍቃድ እዛው ቆየን። በላ የለ ምን የለ ብቻ ያሳዝናል።
ወደ ቦሩ እየመጣችሁ ነበር ተብሎ ነበረ?
አዎ፣ ልክ መጀመሪያ በዜናም ቤተሰቦቻችን ሲነግሩን፣ እንዲሁም ዜና እየተላለፈ የነበረው ቦሩ አካባቢ መቆየት ተበጅቶላቸዋል ነው የሚባለው። ግን እሱ ነገር ሁሉ ምንም ነገር የለም። አሁን እዛ እየመጣን እዛው ላይ አቁም ተባለ። ሹፌሩ አቁም በቃ እንዳትሄድ ተብሎ ታግቶ።
በምን ምክንያት?
ዝግጅት የለም ነው የሚባለው። ያው ምክንያታቸው ዝግጅት የለም ነው
ቦሩ ላይ።
አዎ፣ ዝግጅት የለም፣ የተዘጋጀ ነገር የለም። እሱ ጠብቁ ተባል። እስካሁን ድረስ እዛው
የቦሩ ሜዳ መጀመሪያ ሆስፒታል ስራ አስኪያጅ አቶ ሲሳይ ተበጀ ሆስፒታሉ ለይቶ ማቆያነት ቢመረጥም አስፈላጊው ግብአት አልተሟላለትም ይላሉ።
የቀረበ ግብአት የለም። ሳይቱ ተመረጠ እንጂ ምንም የቀረበ ምንም ዝግጁነት የለም። ብዙ ጎደሎች አሉ እና ይህን ያህል ሰው ደግሞ እንደዚህ ይመጣል ተብሎም አይጠበቅም። የተወሰነ 10 አልጋ 8 አልጋ ምናምን በዚህ በጣም ሰስፔክት የሆኑ ሰዎች ነው እና አሁን እነዚህ በሰልፍ ኳራንቲን ነው የሚሆኑት እና ወደኛ አልመጡም ዞሮ ዞሮ።
ከዚህ ባሻገር ለአካባቢው ማህበረሰብ እና ለጤና ባለሙያው የግንዛ ግንዛቤ ማስጨበጫ ስራ ለመስራት በዝግጅት ላይ እንደነበሩ አጋጣሚ መፈጠሩን ጠቁመዋል።
የሚያስፈልጉ የግንዛቤ ፈጠራ የአካባቢ ማህበረሰብ አልፈጠርንም። ህዝቡ ጋር ውይይት አላረግንም። ይህንን ሼጁል አውጥተን በቀጣይ ውይይት እናደርጋለን።
ከግብአት ጋር በተያያዘ ለሚመለከተው አካል ጥያቄ አቅርበው ምላሽ እየተጠባበቁ መሆናቸውን አያይዘው ገልጸዋል። የደቡብ ወሎ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ ኤርሚያስ መኮንን አጋጣሚው ከተፈጠረበት ጀምሮ ዞኑ አስፈላጊውን ጥረት እያደረገ መሆኑን ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ወደ ትግራይ ይወስደናል ተከታዩ ዘገባ። በትግራይ ክልል እስካሁን በኮቪድ-19 የተጠረጠሩ 5 ሰዎች ምርመራ ተካሂዶላቸው ከቫይረሱ ነፃ መሆናቸው ተረጋግጧል። ክልሉ የተጠረጠሩ ወይም የታመሙ ሰዎች ተለይተው ሊታከሙ የሚችሉበትን ስፍራ አስቀድሞ ማዘጋጀቱን የክልሉ ጤና ቢሮ አስታውቋል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው።
የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ርዕየ ኢሳያስ ለአሜሪካ ድምፅ እንደተናገሩት የኮሮና ቫይረስ ለመከላከል ቢሮቸው ከመቀለ ዩኒቨርሲቲና የትግራይ ጤና ምርምር ጋር አስቀድሞ እየሰራ እንደነበረ ገልጸዋል። ወደ ክልሉ የሚመጡ ቫይረሱ ከታየባቸው ሀገራት የሚገቡ ሰዎችም ጥብቅ የሆነ ክትትል እንደሚደረግ ተናግሯል።
የምንለይበት ቦታ ባለሙያዎችን ማዘጋጀት ነበረ። በየብስና በአየር ማለት በሱዳን ቦርደር 2 ቦታዎች እንደዚህ የመለየት ስራ እየተሰራ ነው። በተለይ በኤርትራ በኩል 6 ቦታዎች ተለይተዋል። ስለዚህ በእነዚህ 6 ቦታዎች የጤና ባለሙያዎችን ማዘጋጀት፣ የሕክምና ቁሳቁሶች ማሟላት፣ እንደዚህ ነገሮች እየሰራንበት ነው ያለ ነው። ስለዚህ በቅርብ ወደ ስራ የሚገባበት ሁኔታ ይኖራል ማለት ነው። በኤርፖርቶች ደግሞ በአሉ አባ ነጋና በአክሱም አጼ ዮሐንስ 4ኛ ይህን ስራ እየተሰራ ይገኛል። ስለዚህ በዚህ ደረጃ እየተዘጋጀን ያለ ነው። ሙያተኞቻችን አቅም ማጎልበት ነው። ያሉት ትልቅ የጤና ተቋማቶች ላይ ከሚገኙ የጤና ባለሙያዎች እስከ ከፍተኛ ባለሙያዎችም በዚህ ደረጃ አድርሰናል። ከዛ በተጨማሪ አንድ ትልቅ ለይቶ ማቆያና ማከሚያ ቦታም በመቀሌ ያዘጋጅተናል። ስለዚህ በዚህ ደረጃ እየተዘጋጀን ያለ ነው። ከመቀሌ ውጭም እንደዚህ የለይቶና ማከሚያ ማቆያ ቦታ ለሽሬና ሁመራ አካባቢ ለማዘጋጀት በዝግጅት ላይ ነው ያለ ነው።
በመቀሌ ከተማ የተዘጋጀው የለይቶ ማቆያ ማዕከል በአካል ተገኝቼ ያየሁት ሲሆን ወደ ማዕከሉ ለሚመጡ ታማሚዎች ተብለው ክፍሎች ተዘጋጅቷል። ባለሙያዎችና የሕክምና ቁሳቁሶችም በቦታው እንዳሉ ለማየት ያለው ተመሳሳይ የለይቶ ማቆያ ማዕከላትም በሌሎች አካባቢዎች ለማዘጋጀት እየተሰራ መሆኑም ተገልጿል። ዶክተር ሬ እንደተናገሩት ከፌዴራል መንግስት ጋር በየቀኑ ግንኙነት እንዳላቸው ነው። ቫይረሱ ከታየባቸው ሀገራት የሚመጡ ሰዎች ወደ ትግራይ ጉዞ የሚያደርጉ ከሆነ መረጃ ከፌዴራል እንደሚያገኙ፣ በዚህም ክትትል እንደሚደረግላቸው አስታውቀዋል።
ከፌዴራል ጋር ያለን ግንኙነት እስካሁን ጥሩ ነው። በተለይም የኢትዮጵያ ጤና ማህበረሰብ ኢንስቲትዩት ኦልሞስት በየቀኑ በሚባል ደረጃ ጥሩ ግንኙነት ነው ያለን። ስለዚህ እየተጋገዝን ያለ ነው ማለት ይቻላል። ከዚህ በተጨማሪ ኢንፎርሜሽን ቅብብልም በዛው ደረጃ እያደረግን ያለ ነው። በተለይ በሽታው አለባቸው ተብለው ከተለያዩ ሀገሮች የሚመጡት ሰዎች ስም ዝርዝር ወደ እኛ እየላኩ እነዚህ ሰዎች ክትትል እንድናደርግላቸው እያገዙን ነው ያለ ነው። እኛም በዚህ ደረጃ እየሰራን ያለ ነው። ወደ እኛ ክልል ስንመጣ በዚህ በሽታ የተጠቃ ሰው እስካሁን አልተገኘም። በዚህ በሽታ ተጠርጥሮ ጥቆማ የደረሱን 7 ነበሩ። ከነዚህ 7 2 ያሟሉን በክራይቴሪያ መሰረት ወይ ደግሞ በደብሌቹ ባወጣው ክራይቴሪያ ማለት ነው። 5 ግን ያሟሉ ነበረ። ስለዚህ 5 የእኛ ባለሙያዎች ናሙና ወስዶ ምርመራ እንዲደረግላቸው ተደርገው ከቫይረሱ ነጻ እንደሆኑ ማረጋገጥ ይችላል አለማ። ስለዚህ በዚህ ደረጃ ነው እየሰራ ነው ያለን።
ህብረተሰብና የጤና ባለሙያዎች በቫይረሱ ግንዛቤ እንዲኖራቸው እየተሰራ እንደሆነም ተናግረዋል። በክልሉ የቫይረሱ ስርጭት ለመከላከል በምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የሚመራ ኮሚቴ ተዋቅሮ እየሰራ መሆኑ ምክትል ቢሮ ኃላፊው ተናግሯል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
አመሰግናለሁ ሙሉጌታ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ ኮሮና ቫይረስ እንደተገኘበት የተረጋገጠው የመጀመሪያው ጃፓናዊ ዜጋ ጋር በሥራ ጉዳይ ተገናኝተው ለ20 ደቂቃ ያህል ቆይተው እንደነበረ የተናገሩት ዶክተር ቶላ ብሪሶ የኦሮሚያ ትምህርት ቢሮ ኃላፊ ናቸው። ራሳቸውን ከቤተሰብና ከህብረተሰቡ ነጥለው በራሳቸው 14 ቀን እስኪሞላቸው እየተጠባበቁ እንደሆነ ተናግረዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኦሮሚያ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ቶላ በሪሶ በኮሮና ቫይረስ ስጋት ምክንያት ራሳቸውን ከቤተሰብና ከህብረተሰቡ ለይቶ በአንድ ክፍል ለብቻቸው መቀመጣቸውን ተናገሩ። ባለፈው ሳምንት ማብቂያ ላይ በኢትዮጵያ የመጀመሪያ በኮሮና ቫይረስ የተያዘ ሰው ተብሎ ይፋ የተደረገውና ጃይካ የሚባለው በትምህርት ላይ የሚሰራው የተራድኦ ድርጅት ባልደረባ የሆነው ጃፓናዊ ጋር በስራ ምክንያት ተገናኝቶ እንደነበር ዶክተር ቶላ ገልጿል። በዚህ ምክንያት ራሳቸውን ለተወሰኑ ቀናት ለይቶ ለማቆየት እንደወሰኑም ገልጿል። ዶክተር ቶላ አክለውም ከግለሰቡ ጋር በተገናኙበት ጊዜ በትምህርት ዙሪያ መነጋገራቸውን አመልክተዋል። የቫይረስ ምልክት የታየበት ግለሰብ ለይቶ ማቆያ እንዲገባ የተነገረው ባለፈው ሳምንት ሰኞ ሲሆን ምዕራ ኢትዮጵያ ውስጥ የተገኘው የኮሮና ቫይረስ ተጠቂ መሆኑ አርብ ዕለት ይፋ ተደርጓል። በዚህ መሰረት ዶክተር ቶላ ከዚህ ግለሰብ ጋር ከተገናኙ 11 ቀን እንደሆናቸውና ለብቻቸው ተለይቶ እንዲቆዩና ክትትል እንዲደረግላቸው የተነገራቸውም አርብ ዕለት እንደነበር አስታውሷል። ዶክተር ቶላ ከጃፓናዊ ጋር መገናኘታቸው ከተፈጠረው ጥርጣሬ ውጪ እስካሁን የተለየ ምልክት እንዳልታየባቸው ተናግሯል።
በእኔ ላይ አሁን የተለየ ምልክት አልታየም። ገና ለመመርመር እሄዳለሁ። ነገር ግን እንደዚህ አይነት መረጃ ካለ መጠንቀቅ በጣም አስፈላጊ ነው። ለሌላ ሰውም መጠንቀቅ አስፈላጊ ነው። በተለይ ትምህርት ቤት አካባቢ ብዙ ሰው ነው ያለው። አስፈላጊውን ጥንቃቄ እያደረጉ የጤና ባለሙያዎችን ምክር መስማትና የብዙሃን መገናኛዎች የሚሰጡትን መረጃ መከታተል ተገቢ ነው።
በኢትዮጵያ ህዝብ ዘንድ መጨባበጥና አቅፎ መሳም የፍቅርና የክብር መገለጫ ቢሆንም አሁን ግን መጨባበጥ አንዱ የቫይረሱ መተላለፊያ መንገድ በመሆኑ ታሞ ከመማቀቅ አስቀድሞ መጠንቀቅ ነውና ለጊዜው መቆም አለበት ሲሉም መክረዋል። በበሽታው መጠርጠርም ሆነ መያዝ መሞት ማለት ስላልሆነ ህብረተሰቡ ሳይደናገጥ ተገቢውን ጥንቃቄ ማድረግ አለበትም ብሏል ዶክተር ቶላም። የኦሮሚያ ትምህርት ቢሮ ኃላፊው ለ14 ቀናት ከቤተሰባቸውም ሆነ ከሌሎች ሰዎች ጋር ሳይገናኙ ለብቻቸው እንዲቆዩ በጤና ባለሙያዎች ተነግሯቸው ይህንኑ እያደረጉ እንደሚገኙ በስልክ ነግሮናል። ለአሜሪካ ድምጽ ሀይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ወደ ተከታዩ ዘገባ እንሄዳለን። የአፍሪካ ኮቪድ-19 የኮሮና ቫይረስ ወደ አፍሪካ መዛመትና ሀገሮች እየወሰዷቸው ያሉ እርምጃዎችን እንመለከታለን። በተከታዩ ዘገባም በአህጉር ደረጃ የቫይረሱ ስርጭት አሁንም ገና ዝቅተኛ ደረጃ ላይ ቢሆንም አንዴ ከገባ በኋላ ግን በቀናት ውስጥ እየታየ ያለውን የመዛመት ፍጥነት ተከትሎ በርካታ የአፍሪካ ሀገሮች ወረርሽኙን ለመግታት ልዩ ልዩ እርምጃዎችን በመውሰድ ላይ ናቸው። ይሁን እንጂ አንዳንድ ሀገሮች ቫይረሱ የደቀነውን ብርቱ ፈተና ለመቋቋም የሚያስችል የመሰረተ ልማትም ሆነ የቴክኒክ ብቃት እንደሌላቸው እየተነገረ ነው። አኒታ ፓውል ከጆሃንስበርግ ደቡብ አፍሪካ ያጠናቀረችውን የሀገሪቱን ዝግጅት የሚመለከተውን ጨምሮ አሉላ ከበደ የተለያዩ ምንጮችን ዋቢ አድርጎ ተከታዩን የአህጉሪቱን ይዞታ የሚያስቃኝ ዘገባ ይዟል።
ይህን ዓለምን እያራደ የሚገኝ ወረርሽኝ የጥድፊያ መዛመት ለመግታት ለመሆኑ አህጉር አፍሪቃ የቱን ያህል ተዘጋጅታ ይሆን? በወረርሽኙ ብርታት አሁንም ገና ከጅማሬው ደረጃ ላይ ያለችው አፍሪቃ 372 ሰዎች ከሰዓታት በፊት የወጣ ቁጥር ነው ለቫይረሱ መጋለጣቸው የተረጋገጠባትና እስካሁን 8 ሰዎች ለህልፈት መዳረጋቸው የተዘገበባት አህጉር ዓለም አቀፉ ወረርሽኝ ቀደም ብሎ ክፉኛ ካጠቃቸውና ከአሁን ቀደም ታይቶ የማያውቅ የተባለውን ጨምሮ በፍጥነት በወሰዷቸው እርምጃዎች ከተሳካላቸው አገሮችም ሆነ ካልሰመረላቸው ሌሎች የቱን ያህል ትምህርት ቀስመው ይሆን? ማድረግ ያለባቸውን ብቻ ሳይሆን በሰዓቱ ማድረግስ ይችላል ይሆን ወይም ጀምረዋል? እስካሁን ከ54ቱ አገሮች ከፊል ያህሉ 27ቱ አገሮች ለቫይረስ የተጋለጡ ሰዎች በድንበሮቻቸው ውስጥ መኖራቸውን በምርመራ አረጋግጠዋል። ቁጥራቸው በየሰዓቱ እየጨመረ ነው። አንዳንዱን አለፍ አለፍ እያን መልከት እናደርጋለን። የመጀመሪያው ለቫይረሱ ተጋላጭ በምርመራ ባረጋገጠች መጋለጣቸውን ያረጋገጠችው ደቡብ አፍሪካ ጥብቅ እርምጃ ወስዳለች። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ የቫይረሱን የጥድፊያ ግስጋሴ ጋብ ለማድረግ በታለመ እርምጃ ደቡብ አፍሪካን ከጎረቤቶቿ ጋር የሚያገናኙ ድንበሮችና ትምህርት ቤቶችን በሙሉ እንዲዘጉ ብቻ ሳይሆን ወዲያውኑም ተፈጻሚ እንዲሆን አዘዋል። ለቫይረሱ ክፉኛ ከተጋለጡ አገሮች የሚነሱ ጉዞዎችንም አግደዋል። በተጨማሪም ከ100 ሰው በላይ የሚሰበሰቡባቸው ህዝባዊ ስብሰባዎች ላይ እገዳ ጥለዋል።
We've decided to take urgent and drastic measures to manage the disease, protect the people of our country, and to reduce the
ህዝባችንን ከአደጋ ለመጠበቅ በሽታውን ለመቆጣጠር የሚያግዙና የቫይረሱን መዛመት በማህበረሰብና በመጣኔ ሀብት ላይ የሚያደርሰውን ጫና ለመቀነስ አስቸኳይና ለመቆጣጠር በወጣው ድንጋጌ መሰረት የአስቸኳይ ጊዜ አዋጅ አውጀናል። ይህም ወረርሽኙን በመከላከልና ስርጭቱን በመቀነስ ላይ የሚያተኩር የተቀናጀ የአደጋ አመራር ዘዴ እንዲኖረን ያስችለናል።
ደቡብ አፍሪካ የጣለችው የጉዞ እገዳ ከእንግሊዝ፣ ከቻይና፣ ከጀርመን፣ ከኢራን፣ ከጣሊያን፣ ከደቡብ ኮሪያ፣ ከስፓኝና ከዩናይት ስቴትስ የሚነሱ ማንኛዎቹንም ጉዞዎች ያካትታል። የወረርሽኙ አሃዝ ማሻበቅ ይቅርታ፣ ይህን ደግሜ ያነባለሁ። የወረርሽኙን አሃዝ ማሻቀብ ለመቆጣጠርም ወደ እኚህ ሀገሮች በተጓዙ የውጭ ሀገር ዜጎች ላይ ለ20 ቀናት የሚዘልቅ የቪዛ እገዳ የጣለችው ደቡብ አፍሪካ ወረርሽኙ ክፉኛ ካጠቃቸው ሀገሮች ቪዛ ተመቶላቸው የነበሩ ቻይናውያንና ኢራናውያን 10,000 ቪዛ የምትሰርዝ መሆኗን በዛሬው ዕለት አስታውቃለች። በጣሊያንና በዩናይት ስቴትስ ላይም መሰል የቪዛ ማዕቀብ የምታደርግ መሆኗ ተጠቁሟል። በሌላ በኩል የተባለው እገዳ ከሚመለከታቸው ሀገሮች የሚመለሱ ዜጎቿም ይመረምሩና ከሌሎች ተለይተው እንዲቆዩ ይደረጋሉ። የደቡብ አፍሪካ መንግስት በተጨማሪም 114 ዜጎችን የወረርሽኙ መነሻ ከሆነችው የቻይናዋ ውሃን ከተማ ባለፈው ቅዳሜና እሁድ ወደ አገሩ መልሷል። ከተመላሾቹ መካከል አንደኛው ለቫይረሱ የተጋለጡ መሆናቸው ሲረጋገጥ፣ የተቀሩት ለሚመጡት 3 ሳምንታት ከሌሎች ተለይተው የሚቆዩ መሆናቸው ይፋ ተደርጓል። ሌሎች በርካታ የአፍሪካ ሀገሮችም ተመሳሳይ እርምጃዎችን ወስደዋል። ኬንያ ከዜጎቿና የዚያች ሀገር ነዋሪ ከሆኑ በስተቀር በሯን ለማንኛውም ተጓዥ ዝግ አድርጋለች። ለ30 ቀናት የሚቆየው እገዳ ድንጋጌ ይፋ ከተደረገበት ጊዜ አንስቶ ባሉት 48 ሰዓታት ውስጥ ተፈጻሚ ይሆናል። የኬንያ መንግስት ትምህርት ቤቶችና ዩኒቨርሲቲዎችንም ዘግቷል። እስካሁን አንድ ብቻ ለቫይረሱ የተጋለጠ ሰው እንዳላት ያረጋገጠችው ጎረቤት ታንዛኒያም ወደ ህንድ የምታደርጋቸውን በረራዎች ሰርዛለች። ኢትዮጵያም በተመሳሳይ የወሰደቻቸው እርምጃዎች ቀደም ብሎ በነበሩት ዘገባዎች ይፋ ተደርገዋል። አድማጮች፣ የአፍሪቃን ይልቁንም የኢትዮጵያን ቀጣይ ቀናትና ሳምንታት የሚመለከቱ ሁኔታዎች፣ የኮሮና ቫይረስን ስርጭትና የመከላከል እርምጃዎች በተከታታይ ቅንብሮቻችን እንዘግባለን፣ ውይይቶችም እናደርጋለን።
አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች፣ ከዚሁ ከኮቪድ-19 ወይም ከኮሮና ቫይረስ ወረርሽኝ ዜና ሳንወጣ ቀደም ሲል ባስተላለፍነው ዜና የኮሮና ቫይረስ ምልክት ታይቶበታል ወይም የኮቪድ ምልክቶች ታይቶበታል በሚል ለይቶ ወደ ማቆያ ስፍራ እየተመለሰ ሳለ አምልጦ ወደ ደቡብ ኦሎ ለጋምቦ በሚጓዝ አውቶቡስ ውስጥ ገብቶ የነበረው ግለሰብ በምርመራ ነጻ መሆኑ በመረጋገጡ ምክንያት በአውቶቡስ ውስጥ አብረውት የነበሩ ከሰባ በላይ ሰዎችም ወደ የቤተሰቦቻቸው እንዲቀላቀሉ መፈቀዱን የዞኑ ጤና መምሪያ ኃላፊ አቶ አንተነህ ደመላሽ ለአሜሪካ ድምፅ በስልክ መግለጻቸውን መስፍን አራጌ ከዚያው ዘግቧል። በዚህ ከሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። እንዲሁም በአሃዱ ራዲዮ 94.3 ላይ በፌስቡክ ላይቭም በቀጥታ ልታዳምጡን ትችላላችሁ። በፌስቡክ፣ በትዊተር፣ በኢንስታግራም፣ ዩቱብ እና ሌሎችም ማኅበራዊ መገናኛዎች አት ቪኦኤ አምሃሪክ ላይ አለን። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የምሽቱ ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ፒት ሃድሊ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅ ይታየ፣ ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተ። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን ከዘጋቢዎቻችን ጋር። ህብረት ለዲሞክራሲና ለነጻነት ፓርቲ የምርጫ ቦርድ በቅርቡ ይፋ ያደረገውን የምርጫ ካርታ መቃወሙ ተዘግቧል። ከትናንት በስቲያ ነው ምርጫ ቦርድ ይህንን አዲስ ካርታ ይፋ ያደረገው። ፓርቲው በጉዳዩ ላይ ከሌሎች የሶማሌ ክልል ተቃዋሚ ፓርቲዎች ጋር መነጋገሩንና ሁሉም የምርጫ ካርታውን እንደሚቃወሙትም አመልክቷል። አዲስ ቸኮል ተጨማሪ አለው።
ከወራት በፊት የተመሰረተውና መሰረቱን በድሬዳዋና ሶማሌ ክልል ያደረገው ህብረት ለዲሞክራሲና ለነጻነት ፓርቲ ባለፈው ቅዳሜ ምርጫ ቦርድ ይፋ ያደረገውን የምርጫ ካርታ ተቃውሟል። አቶ አደና ላሌ የፓርቲው ቃል አቀባይ ናቸው።
ምርጫ ቦርድ ያወጣው ካርታ የድሮ ካርታ ነው። የድሮ ካርታ ሲሆን ለሶማሌ ህዝብ የተሰጠው ወንበሮች 23 ነው። ሶማሌ ህዝብ አይወከሉም። ሶማሌ ህዝብ ከዚህ በላይ መሆን አለበት። የሶማሌ ህዝብ አንደኛው በቆዳ ስፋት ከኦሮሚያ ጋር ነው የሚወዳደረው። ሁለተኛው ደግሞ በህዝብ ቆጠራ በደንብ ከተደረገ ሶማሌ ህዝብ ሶስተኛ ነው ኢትዮጵያ ውስጥ። አንደኛው ኦሮሞ፣ ሁለተኛው አማራ፣ ሶስተኛው ሶማሌ ነው በህዝብ ብዛት። ስለዚህ ምርጫ ቦርድ ያወጡትን ሰሌጣና ያወጡትን ካርታ እንቃወማለን። በ87 የተደረገው ቆጠራ በደንብ አልተደረገም ነበር ሁሉም ቦታ ሶማሌ ክልል በዚህ መሰረት ካየነን 32 ወንበር ሶማሌ አትሊስት መሆን አለባቸው ግን ሶማሌ ህዝብ ዛሬ 32 ሳይሆን ወዳ ከ40 በላይ ወንበሮች ማገኘት አለባቸው በቆጠራ መሰረት አሁንም የኛ ምንለው ኢፍትሃዊ ነው ምርጫ ቦርድ ደግሞ ቾኮላ ያደረጉት ነው ይሄንን ምርጫ
የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፋ መሐመድም ከዚህ በፊት ተመሳሳይ ዘት ያለው ደብዳቤ ለምርጫ ቦርድ ጽፈው እንደነበር መዘገባችን ይታወሳል የህብረት ለዲሞክራሲና ለነጻነት ፓርቲ ቃል አቀባይ አቶ አደን አክለው የክልሉ ገዢ ፓርቲ ብልጽግና የምርጫ ህጉን በጣሰ መልኩ እየፈጸመ ነው ያሏቸውን ቅሬታዎችን ማሰምተዋል
ሶማሌ ህዝብ ከስከሳ የሚያደርገው የፒፒ ፓርቲ ወደ ህዝቡ ሄዶ የኛ ብቻ ትመርጣላችሁ ካልመረጣችሁ አገልግሎት አታደርገኝም ነው ምሉትን ይሄ ደግሞ ምርጫ ቦርድ መቆጣጠር ነበረበት አልተቆጣጠረንም ሶስተኛው ደግሞ ይሄ ብቻ ሳይሆን የመንግስት ንብረት እንደ መኪና እንደ ገንዘብ ምናምን እየተጠቀሙት ናቸው ምርጫቦቹ ፓርቲዎቹ ቀስቀሳ ይደረጉ ያልተባለ ጊዜ ቀስቀሳ እያደረጉት ናቸው ይሄ ደግሞ እኛ እንቃወማለንና ምርጫ ቦርዱ የራሳቸው ስራ በደንብ እንዲሰሩ ነው የምንፈልገው
ለክልሎች የምርጫ ድልደላ መሰረት ሆኖ አገልግሏል ባሉት 1987 ቆጠራ የሶማሌ ክልል ከጸጥታ ጋር በተያያዘ በአግባቡ አልተቀጠረም ነበር ያሉት የፓርቲው ቃል አቀባይ በዚያ ቆጠራ መሰረትም ቢሆን ድልደላው 32 ሊሆን ይገባ ነበር ብለዋል። የብሔራዊ ምርጫ ቦርድ በዛሬው ዕለት ተዘግቶ ማውሉ የተነገረ ሲሆን በጉዳዩ ላይ ምላሽ እንዲሰጡን በስልክ ለማግኘት ያደረግነው ጥረትም አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ተከታዩም ዘገባ እንደዚሁ ከምርጫ ታሪክ ጋር ያቆየናል። የኢትዮጵያ ምርጫ ቦርድ ይፋ ያደረገው የምርጫ ክልል ካርታ የክልሎች አስተዳደራዊ ካርታ ከሚሰጠው አገልግሎት የተለየ ነው ብለዋል የቦርዱ ሰብሳቢ። ካርታው በተወካዮች ቁጥርም ለውጥ እንዳላደረገ አስታውቀዋል ሰብሳቢዋ። መለስካቸውም ዝርዝሩን ይዟል።
ምርጫ ቦርድ መጋቢት 5 ቀን 2012 ዓ.ም ምረት የምርጫ ክልሎችን ካርታ የተለያዩ ባለድርሻ አካላት በነበሩበት ይፋ ሲያደርግ መሰረታዊ ነጥቦች ናቸው ያላቸውን አስቀድሞ ለማስረዳት ሞክሯል። ከዚህ በፊት የምርጫ ክልሎች እንዴት ነበር የተፈጠሩት? ይህ አዲስ የምርጫ ክልል ካርታ እንዴት ተዘጋጀ? ወደፊትስ እንዴት ሊሻሻል ይችላል የሚሉ ጥያቄዎችን ለማብራራት ተሞክሯል። የቦርዱ ሰብሳቢ ወይዘሮ ብርቱካን ሚልክሳ እንዳስረዱት ያሁኖቹ የምርጫ ክልሎች ከዚህ በፊት ምርጫ ለማካሄድ ክልሎችን ያደራጀው ግብረ ኃይል በሰራው ስራ ላይ የተመሰረተ እንደሆነ ተናግረዋል። ይሄ ግብረ ኃይል ክልሎችን ያደራጀው በደርግ ዘመን በተካሄደ የህዝብ ቆጠራ መሰረት እንደሆነም አስታውሰዋል። ያሁኑ ምርጫ ቦርድ እነዚህን ክልሎች በዝርዝር የቃኘ መሆኑን ገልጸው ከፍተኛ የመረጃ እጥረትም እንዳጋጠመው አስረድተዋል። ስለሆነም ባለው ጊዜ በዚህ ምክንያት የገጠመውን ተግዳሮት ተወጥቶ መሰረታዊ ማሻሻያ ለማድረግ እንዳልቻለ አብራርተዋል። ይሁን እንጂ በተደረገው ዝርዝር ቅኝት እያንዳንዱን የምርጫ ክልል በስምና በስፍራ የሚያሳይ ካርታ ማዘጋጀቱን ገልጸዋል። ከማብራሪያው በኋላ ከተነሱ ጥያቄዎች አንዱ ከሶማሌ ክልል ፓርቲዎች የተሰነዘረ ነበረ። ባጭሩ የሶማሌ ክልል በፌዴራሉ የህዝብ ተወካዮች ምክር ቤት የሚኖረው መቀመጫ ብዛት እንዴት በ23 ብቻ ተወሰነ የሚል ነበረ። ወይዘሪት ብርቱካን ለዚህ ጥያቄ ተጨማሪ ማብራሪያ ሰጥተዋል።
የወረስነው መረጃ የወረስነው አሰራር ውስንነቱ እያየነው ነው የቆየ ነው። በየምርጫ ክልሉ ያለው የህዝብ ብዛት አነሳደገ በጣም ልዩነት እንዳለበት እና እንደውም በእኛም በኩል መጀመሪያ ከመነሻው ምን አይነት መርህ ፍላይ ቢያደርግ ነው እንደዚህ አይነት መለያየት ያየነው የሚለውንም በደንብ ለመረዳት ሞክረን ነበረ። ግን ያገኘናቸው ሰነዶች የተሟሉ ስላልነበሩ የችግሩን መነሻም ማወቅም አልተቻለም። ግን ዞሮ ዞሮ ለምን ችግሩ ተፈጠረ የሚለው ነገር አይደለም ዋናው። ከዚህ በኋላ ማስተካከል የምንችልበት ሁኔታ አለ። ህጉ በትክክል ማስተካከያዎቹ ለሶማሌ ክልል ብቻ ሳይሆን የትም እንዴት እንደሚስተካከሉ ስታንዳርድ ያስቀመጠው ነገር አለ። ምርሳት የሌለብን ያው ማክሲመም የፓርላማው ቁጥር ሄዶ 550 ላይ ያበቃል። እዛው ያለንን መቀመጫዎች መሐከላችን እናሸጋሽጋለን እንጂ በጣም ትልቅ ቁጥር ልዩነት ላይመጣ ይችላል። ግን የፍትሃዊነቱ የድምጾች እኩልነት በሚጠብቅ ሁኔታ መደረግ አለበት ግልጽ ነው። ግን እንዳልኩት ያ ስራ ለዛሬ ሳይሆን ለነገ ያሳደርነው ነው ተገደን ሁኔታዎች ማለት ነው።
በተደጋጋሚ ከተነሱ ጥያቄዎች መካከል ያስተዳደሩን ወሰንና የምርጫ ክልሉን ካርታ የተመለከተ ነበረ። የቦርዱ ሰብሳቢ ወይዘሪት ብርቱካን የሰጡት ምላሽ ይህ ነበረ።
ምናልባት በሶማሌ ክልል በኩል በፍጹም እኛ ያስተዳደር ክልል ብለን ያስቀመጥነው ጋር ነገር ጋር አይነሳሰልም ብትሉ ላይነሳሰል ይችላል። በግልጽ ተናግሬያለሁ ቅድም። ያልተመሳሰለበትን ምክንያት ገልጸናል። ይህን ግን በሂደት ውስጥ ራሱ ክልሎቹ ወሰኖቻቸውን አርግተው አስምረው አለመቆየታቸውና በአመታት ውስጥ የታወቀ ኦፊሻል የሆነ ሁሉም የሚስማማበት ወሰን የሌለባቸው ቦታዎች መኖራቸው፣ ክርክሮች መኖራቸው አንዱም ምክንያት ሊሆን ይችላል ብለን እንገምታለን። ግን ዞሮ ዞሮ ዛሬ መውሰድ ያለብን ይሄ የኛ ማፕ የምርጫ ማፕ እንጂ የአስተዳደር ማፕ አይደለም።
ከተሳታፊዎቹ የሲዳማ ክልል በመጪው ምርጫ ወቅት እንደ አንድ ክልል እንዴት ምርጫ እንደሚያካሄድም ጥያቄ ቀርቦ ነበረ። ወይዘሪት ብርቱካን በምርሳቸው ላይ ለምርጫ ቦርዱ በሕግ የተሰጠውን ኃላፊነትና ስልጣን ካመለከቱ በኋላ የሲዳማ ክልልን ጉዳይ በተመለከተም በተለይ መልስ ሰጥተውበታል።
የሲዳማ የክልልነት ጥያቄ በተመለከተ ሕዝበ ውሳኔ አደራጅቶ የትኛው ሀሳብ የበላይነት እንዳገኘ፣ ስንት ድምፅ እንዳገኘ አሳውቋል። ከዛ ቀጥሎ የሚደረገው ነገር ሕገ መንግስት ላይ የተጻፉ ነገሮች አሉ። የስልጣን ርክክብ በማንና በማ እንዴት፣ ከዛ በኋላ ክልሉ የሚታወጅበት ማለት ነው። ስለዚህ አሁን ለምሳሌ እሱን ጥያቄ ደቡብ ክልል ሄዶ መጠየቅ በጣም ትክክለኛ ይሆናል። ምርጫ ብቻ ርክክቡን እንዴት ነው እያደረጋችሁት ነው ወይም እንደረሰ ማለት። ስለዚህ በእኛ በኩል ግን የእኛን ስራ የሲዳማን ጨርሰናል። የስልጣን ርክክቡ ተፈጽሞ የመጨረሻው ኦፊሽየት የሚሆንበት ወይም የመጨረሻ ይኸው ሲዳማ እንደ 12ኛ ክልል ፌዴሬሽኑን ተቀላቅሏል የሚባልበት ደረጃ ማላይዝ የማድረጉ ነገር ስላልተደረገ ለነሱ የፓርላማ መቀመጫ እና የክልል መቀመጫ እንደ ክልል ቆጥረ እንደ 12ኛ ስለን ማቅረብ አይጠበቅብንም። ብናደርገው ደግሞ ስህተት ነው የሚሆነው።
የቦርዱ ሰብሳቢ በመጨረሻም ጉል የሆኑ ስህተቶች ካሉ ለማሻሻል አሁንም እድል እንዳለ አመልክተዋል። አሁን የተዘጋጀው የምርጫ ክልሎች ካርታ ተጨማሪ ጥናቶችን በማካሄድ የሕግ ማዕቀፎችን መሰረት በማድረግ ፍትሐዊ ምርጫን ለማካሄድ እንዲሁም የሁሉንም ድምፅ እኩልነት በሚያረጋግጥ መንገድ ምርጫን ለማከናወን ጠንካራ ጉልበት እንደሚሆን አመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። አፍሪካ ነክ ርዕሶች ተከታዩ ዘገባ ነው። አድዋ ፓን አፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመገንባት በታቀደው መሠረት ከሦስት ዓመታት በፊት የመሠረት ደንጊያ መጣሉ የሚታወስ ቢሆንም ሥራው ግን እስካሁን አለመጀመሩ ተገልጿል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ባለፈው የአድዋ ድል በዓል አከባበር ወቅት ሲናገሩ ኢትዮጵያውያን ተባብረን ዩኒቨርሲቲውን መገንባት ይጠበቅብናል ብለዋል። ይህንን መሠረት በማድረግ አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ፕሮግራሟ ዶክተር አየለ በከሪን ጋብዛለች። ዶክተር አየለ በከሪ የዚሁ የአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ኮሚቴ አባል ናቸው። ባለፈው ሳምንት የዝግጅቱ የመጀመሪያ ክፍል ቀርቦ ነበረ። ዩኒቨርሲቲውን ለመገንባት የሚያስፈልገው ንድፍ እንደቀረበ ተናግረው ነበረ ዶክተር አየለ በከሪ። አሁን ወደ ሁለተኛው ክፍል እንሸጋገር።
ሌላው ደግሞ አረንጓዴ አካባቢ የሚባል ይኖረዋል። ይህ አረንጓዴ አካባቢ መሬቱ በጣም ትልቅ ስለሆነ ኢትዮጵያ ውስጥ ያሉትን የተለያዩ ሀገር በቀል ዛፎችን በሙሉ ሰብስቦ የሚተከልበት ይሆናል ማለት ነው እና በዛው በተፈጥሮ ሁኔታው የሚቆይ ይሆናል ማለት ነው። እነዚህን ያጠቃለለ እንግዲህ ሌላ ተጨማሪም ይኖራል። ቅድም እንዳልኩሽ በሩ ጋር ስትገቢ መጀመሪያ የምታየው የአፍሪካን ማፕ ነው። ሌላ ደግሞ ይሄ አምፊ ቲያትር ወይም ደግሞ ልዩ ልዩ ትርኢት የሚደረግበት ወይም ደግሞ ዝም ብሎ ብቻ ቁጭ ብሎ የሚነበብበት ቦታ ይኖራል። በዛ ላይ ደግሞ የሚገነቡ መታሰቢያዎች ይኖራሉ ማለት ነው። ከታሪኩ ጋር የተሳሰረ ከፓን አፍሪካንም ጋር የተሳሰረ በግቢ ውስጥ ይኖራሉ ማለት ነው። እና እንግዲህ ዶክተር ደብረጽዮንም እንደጠቀሱት ልዩ የሆነ ዩኒቨርሲቲ ነው። የሚሰጠውም አገልግሎት ልዩ ነው። ዋናው ዓላማው ምንድን ነው? ወይም ደግሞ ይሄ በጣም ሊታወቅበት ሊሆን የሚችለው ምንድን ነው? ይሄ ፓን አፍሪካን የሚለውን መርህ የሚከተል ነው ማለት ነው። ይህም ማለት ስለ ጥቁሮች ትግል፣ ስለ ጥቁሮች ታሪክ፣ ስለ ጥቁሮች እድገት፣ ስለ ጥቁሮች ፖለቲካ በስርዓት በሆነ መንገድ እያጠና እየተከራከረ ምርምር እያደረገ በተለያዩ ሌሎች መልኮች ለህዝብ ማሳወቅ መስጠት ማለት ነው። ክልሉ አሁን ባለው በተወሰኑ ትንንሽ እክሎች ምክንያት ሁኔታዎች ቶሎ እንዳይቀጥሉ ያደናቅፉ የሚኖሩ ምክንያቶች ለመግታት እርዳታ አደረገ እንጂ ክልሉ ብቻ ሊሰራ አይችልም፣ መስራትም የለበትም ማለት ነው። የሁሉንም ትብብር ይጠይቃል የተባለው የሁሉንም ርብርብ ይጠይቃል የተባለው ትክክለኛ ነው አገላለጽ ነው።
መጀመሪያውንም ቢሆን የአፍሪካ ህብረትም ደግፎት ነበረ። አፍሪካ ህብረትና ሌሎች ዓለም አቀፍ ባለድርሻዎችም እንዲሳተፉበት ነበር መጀመሪያ የተናገረው። እንግዲህ በተለይም በገንዘብም በምንም
ቁም ነገሩ እኮ እሱ ነው። አሁን የአፍሪካ ህብረት ግንኙነት የሚያደርገው ወይም ደግሞ ሀሳብ የሚቀያየረው ከመንግስት ጋር ብቻ ነው። እና አሁን ችግር የተፈጠረብን ምንድን ነው? ፌዴራል መንግስቱ እየጠበቅን ነው፣ አሁንም ተስፋ አልቆረጥንም። ፌዴራል መንግስቱ ከዚህ በፊት የተጀመረውን ስራ በስርዓት ባለው መንገድ እንዲቀጥል የሚያስችለውን አንዳንድ ውሳኔዎች ማድረግ አለበት። ለምሳሌ አሁን አፍሪካ ህብረት ከኛ ጋር ጀምሮ ነበር። እንደውም ዓለም አቀፍ ስብሰባ ባረግንበት ጊዜ ምክትል ኮሚሽነሩ መጥተው በጣም እጅግ ደስ የሚል ንግግር ነው የሰጡት። እና ሌሎችም ድርጅቶች እንዲሁ በተለያየ መንገድ ይህንን ፕሮጀክት ሊደግፉ ይፈልጋሉ። ለዚህ ሁሉ ቁልፍ ፌዴራል መንግስቱ ነው። እና በቀድሞው ጠቅላይ ሚኒስትር በክቡር ኃይለማርያም ጊዜ በጣም ጥሩ መተባበር ነበር። አፍሪካ ዩኒየን ቀጥታ ከፌዴራል መንግስቱ ይሄን ስራ በሚመለከት መገናኘት ይፈልጋል። እና ያ ነው እንግዲህ አንድ መፈታት ያለበት ጉዳይ።
ፌዴራል መንግስቱ ትኩረት አልሰጠበትም ማለት ነው? አሁን
ትኩረት ይሁን ወይም ደግሞ ስራ መብዛት ይሁን እሱን ልነግርሽ አልችልም። ግን ዋናው ቁም ነገር ደብዳቤዎች ሁሉ ጽፈን እስካሁን መልስ አላገኘንም። እና የእኛ ተስፋ መልስ ይሰጠናል፣ ትብብር ውስጥ ፌዴራል መንግስቱ ይገባል የሚል ነው።
ይሄ ሁሉ እንግዲህ እቅድ ወጥቷል፣ ስለ ህንፃውም ስለ አሰራሩ ለወደፊትም በአጠቃላይ ምን ያህል ወጪ የሚጠይቅ ይመስላችኋል? ይታወቃል ምን ያህል ገንዘብ እንደሚያስፈልግ?
ጥሩ ጥያቄ ነው። የገንዘብ ነገር ካነሳሽ አሁን ለምሳሌ የፌዴራል መንግስቱ በቀድሞ ጠቅላይ ሚኒስትር በኩል 200 ሚሊዮን ብር ቃል ገብቶ ነበር እና ያ ቃል የተገባ ገንዘብ እስካሁን አልተለቀቀም። ሌላው የትግራይ ክልል 250 ሚሊዮን ብር ቃል ገብቶ ነበር። እሱ ፈቃደኛ ነው ያን ገንዘብ ለመልቀቅ። 10 ሚሊዮን ብር ደግሞ ከአዲስ አበባ ከተማ አስተዳደር የተገኘ ያለ፣ እሱም ምንም ችግር የለውም። እንግዲህ አሁን ቁም ነገሩ ምንድን ነው? መግለጽም ያለብኝ ገበሬዎች ከመሬቱ ላይ እንዲነሱ ተደርጓል። ካሳ ግን እስካሁን አልተከፈላቸውም። ይሄን ዋናው ምክንያት ምንድን ነው? ከዚህ በፊት ካሳ ሲከፈል የአስር አመት ተመን ተደርጎ ነበረ እና ያ ቀርቶ አዲስ አዋጅ ወጥቶ የ15 አመት እንዲከፈላቸው ስለተባለ እነሱም የ10 አመቱን አንቀበልም ስላሉ በዛ ምክንያት ትንሽ ዘግይቶባቸዋል የሚከፈለው ክፍያ። ያ ይከፈላል እና እንደተነገረኝ ከሆነ ጠቅላላ እሱን ብቻ ለመሸፈን 450 ሚሊዮን ብር ያስፈልጋል ካሳውን። እንግዲህ ከእሱ ውጭ ዩኒቨርሲቲው ግንባታ ሲጀምር ቅድም እንዳልኩሽ አሁን ፕላኑ ነው ያለው የማስተር ፕላን እና ዲዛይኑ ነው ያለው። ያንን ወደ ዝርዝር ቀይሮ ወደ ግንባታ ለማስገባት እና የግንባታው የሚፈጀውን እንደው ገምት እንኳን ብትይኝ በጣም ብዙ ገንዘብ የሚጠይቅ ነው የሚሆነው።
እኔ እንኳን በእቅድ ደረጃ የተቀመጠ ካለ ብዬ ነው የጠየቁ።
ብዙዎች ቃል የገቡ አሉ፣ በተለይ የውጭ ኢንተርናሽናል ድርጅቶች፣ የተለያዩ ድርጅቶች። አሁንም ቢሆን ከነዛ ድርጅቶች እኛ አሁን ለምሳሌ ፌዴራሉ ፈቅዶልን የዶላር አካውንት ክፈቱ ተብሎ እስከሚፈቀድ ድረስ ብለን ፈንዲንግ ከማንም ሶርስ አንቀበልም ብለን ወሰነናል። አሁን አልተቀበልንም እና ለዚህም ነው የፌደራል መንግስት ሚና በጣም አስፈላጊና ክሩሻል መሆን ያለ ከራሱም ሳይሆን በራሱ በኩል ሌሎች መስራት የሚፈልጉ የእሱን አፍሮታል ስለሚፈልጉ ያ መስተካከል አለበት ማለት ነው። ይስተካከላል ብለንም ተስፋ እናደርጋለን።
ዓለም አቀፎቹም ሆኑ የአፍሪካ ህብረትን በአጠቃላይ ሆነ በፌዴራል መንግስት በኩል ነው ሊሰራ የሚችለው ማለት ነው። የግድ የፌዴራል መንግስቱ ትብብርና ትኩረት ይጠይቃል ማለት ነው።
እርግጥ ነው እሱን ነው አሁንም ለጊዜው ያቺ ክፍተት አለች እና እሷን ክፍተት የግድ ዘዴ ፈልገን መሙላት አለብን ማለት ነው።
ለወደፊት በአስተማሪነት የሚሳተፉት ማን ናቸው? ዓለም አቀፍ ይዘት ያለው ነው? በአጠቃላይ በአፍሪቃ ላይ ያተኮረ ነው? ምን አይነት አስተማሪዎች ናቸው እዛ የሚሰሩት?
አመሰግናለሁ አዳነችንንም ዶክተር አየለ በከሪንም። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ዲፓርትመንት ተባባሪ ፕሮፌሰር ናቸው። ቀሪው ዝግጅት በተከታዩ አፍሪካ ነክ ርዕሶች ይቀርባል። ወደ ተከታዩ ዘገባ እናልፋለን። ስፖርት። ግርማቸው ከበደ አዲስ አበባ።
ሰላም እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት ኢትዮጵያውያን ስፖርተኞች በዓለም አቀፍ የስፖርት ውድድሮች እንዳይሳተፉ መታገዳቸው፣ የኢትዮጵያ ፕሪሚየር ሊግ የ17ኛ ሳምንት ጨዋታዎች፣ የቅድሚያ ለሴቶች የ5 ኪሎ ሜትር ውድድርና የመላው አማራ ጨዋታዎች ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ኢትዮጵያውያን ስፖርተኞች ላልተወሰነ ጊዜ ከዓለም አቀፍ ውድድሮች ታግደዋል። ጠቅላይ ሚኒስትር አብይ አህመድ የኮሮና ቫይረስ ስርጭትን ለመከላከል ለሁለት ሳምንታት የስፖርት ክንውኖች መታገዳቸውን ዛሬ አስታውቀዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የስፖርት ኮሚሽንም በሀገር ውስጥ የሚካሄዱ ማንኛውም ስፖርታዊ ውድድሮች፣ ጨዋታዎች፣ የስፖርት ፌስቲቫሎች፣ ስልጠናዎች፣ ጉባኤዎችና ትልልቅ ስብሰባዎች ለ15 ቀናት በየትኛውም ቦታ መካሄድ እንደሌለባቸው ወስኗል። በዚህም መሰረት ከስፖርት ውድድሮች በተጨማሪ በስፖርታዊ ጨዋነት ዙሪያ በአዳማ ከተማ ሊካሄድ የነበረው ውይይት ላልተወሰነ ጊዜ ተራዝሟል። ስፖርተኞች ወደ ውጭ ሀገራት ሄደው እንዳይወዳደሩም የስፖርት ኮሚሽን አግዷል። ኢትዮጵያ የምትካፈልባቸው ዓለም አቀፍ ውድድሮችና የስልጠና መድረኮች ላይ ለሕዝብ ደህንነት ሲባል በቫይረሱ ዙሪያ ተጨማሪ መረጃ በመንግስት ከሚሰጥ ድረስ መሳተፍ የተከለከለ መሆኑን ስፖርት ኮሚሽን አስታውቋል። የኢትዮጵያ እግር ኳስ ፌዴሬሽንም ማናቸውም የእግር ኳስ ውድድሮች እንዲቋረጡ ወስኗል። የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ ለዳኞችና አሰልጣኞች ሊሰጣቸው የነበሩ ስልጠናዎችን ለሌላ ጊዜ አራዝሟል። በኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ለሁለተኛ ተከታታይ ጨዋታ ተሸንፏል። ፋሲል ከነማና ባህር ዳር ከተማ ከሜዳቸው ውጪ ነጥብ ይዘው ተመልሰዋል። የ17ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጥቂት ጎሎች የተቆጠሩበት ሳምንት ሆኗል። 3 ጨዋታዎችም ያለ ጎል ተጠናቀዋል። ወላይታ ድቻ ከወልዋሎ ዓዲግራት ዩኒቨርሲቲ፣ መቀለ 70 እንደርታ ከባህር ዳር ከተማና ድሬዳዋ ከተማ ከፋሲል ከነማ ያደረጓቸው ጨዋታዎች ባዶ ለባዶ በሆነ አቻ ውጤት የተጠናቀቁ ግጥሚያዎች ናቸው። ቡድኖች ከሜዳቸው ውጪ ብዙም ድል በማያደርጉበት የኢትዮጵያ ፕሪሚየር ሊግ የሊጉ መሪ ፋሲል ከነማ ከሜዳው ውጪ ከድሬዳዋ ጋር አቻ በመውጣት ወሳኝ አንድ ነጥብ ይዞ ተመልሷል። ተከታዩ መቀለ በሜዳው ከባህር ዳር ጋር አቻ በተለያየበት ጨዋታ የመቀለ ደጋፊዎች ለባህር ዳር አቻዎቻቸው ያደረጉት አቀባበል በስፖርት ቤተሰቡ አድናቆት አስገኝቶላቸዋል። የመጀመሪያውን ዙር በመሪነት ያጠናቀቀው ቅዱስ ጊዮርጊስ በሁለተኛው ዙር ውጤት አልቀናውም። በ16ኛው ሳምንት በወልቂጤ ከተማ በሜዳው ከተሸነፈ በኋላም አሰልጣኙን ሰርዳን ዝቮጅኖቭን ሲያሰናብት የአሰልጣኝና የቴክኒክ ቡድን አባላቱን ደግሞ በጊዜያዊነት አግዷል። በ17ኛው ሳምንትም በ7 አንጋፋ ተጫዋቾቹ እየተመራ ሰበታ ከተማን ገጥሞ 1-0 ተሸንፏል። በሌሎች ጨዋታዎች ጅማ አባጅፋር ከኢትዮጵያ ቡና፣ ሐዋሳ ከተማ ከሀዲያ ሆሳዕና በተመሳሳይ 1-1 አቻ ተለያይተዋል። አዳማ ከተማ ወልቂጤ ከተማን 2-0 ሲያሸንፍ ስሁል ሽረ ሲዳማ ቡናን 2-1 ረትቷል። ሊጉን ፋሲል ከነማ በ30 ነጥብ ይመራል። መቀለና ቅዱስ ጊዮርጊስ በ29ና 28 ነጥብ ይከተሉታል። ሀዲያ ሆሳዕና፣ ወልዋሎ ዓዲግራት ዩኒቨርሲቲ እና ጅማ አባ ጅፋር ወራጅ ቀጠና ውስጥ ይገኛሉ። ጽጌ ገብረሰላማ የቮዳኮም ቅድሚያ ለሴቶች የ5 ኪሎ ሜትር የሩጫ ውድድርን አሸንፋለች። ታላቁ ሩጫ በኢትዮጵያ የሚያዘጋጀው ሴቶች ብቻ የሚሳተፉበት የቅድሚያ ለሴቶች የ5 ኪሎ ሜትር ውድድር ለ17ኛ ጊዜ ትላንት ተካሂዷል። 15,000 ሴቶች በውድድሩ ለመሮጥ ተመዝግበው ነበር። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዚዳንት ሳህለ ወርቅ ዘውዴ ውድድሩን አስጀምረዋል። ፕሬዚዳንት ሳህለ ወርቅ ከውድድሩ መጀመር በፊት ባደረጉት ንግግርም ሴቶች እድሉን ካገኙ ሁሉንም ነገር መስራት እንደሚችሉ ተናግረዋል። በአትሌቶች መካከል በተካሄደው ውድድር የትግራይ ፖሊሷ ጽጌ ገብረሰላም አሸንፋለች። ውድድሩም በ15 ደቂቃ 19 ሰከንድ በመጨረስ የ30 ሺህ ብር ተሸላሚ ሆናለች። ያለፈው አመት የውድድሩ አሸናፊ ያለም ዘርፌ ኋላ ሁለተኛ ስትወጣ ንግስቲ ሀፍቱ ሶስተኛ ሆና ጨርሳለች። በተምሳሌ ሴቶች መካከል በተደረገው ፉክክር ድምጻዊት ብሩክታዊት ጌታሁን ቤቲጂ ያለፈው አመት ድሏን ደግማለች። የዘንድሮው የቅድሚያ ለሴቶች የ5 ኪሎ ሜትር ውድድር በተመጣጠነ ምግብ ምኞቷን ታሳካለች በሚል ዋና መልእክት ስር የተካሄደ ነው።
አመሰግናለሁ ለስፖርት ዘገባው ግርማቸው። እጆቹን ይታጠቡ፣ በብዙ ውሃና በሳሙና ይታጠቡ እጆቹን። ዝግጅታችን ተጠናቀቀ። በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም ከስቱዲዮ የምንሰናበታችሁ ጆ ጊል ቴክኒሻኑ፣ እንዲሁም ፕሮዲውሰሩ ንጉሡ ታምሬና እኔም ሶሎሞን አባተነን። የትግርኛ ስርጭት ይቀጥላል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልኝ።